ሁለተኛው ክፍል ያንሳት ፕሮግራማችን አሁን ይጀምራል። በቅድሚያ መሳለሚያ የጎፈር አለንጋና ክቡር ህሊና ካቀረብን በኋላ ሎሬት ጸጋዬ ገብረ መድህን ይድረስ ለመራጩ ዜጋ በሚል ርዕስ የቀረበውን ግጥም አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ደብዳቤ ለንጉስ ኮሮና የቫይረሶች ንጉስ የቫይረሶች ንጉስ ኦ ንጉስ ኮሮና የተፈጠርክበት በአሜሪካ ይሁን በውሃን ቻይና ባካል መገናኘት አይደል ፍላጎቴ አየር ባየር ሆኖ ድረስ መልክቴ ንጉስ ኮሮና ሆይ ኮቪድ-19 ከፈጣሪ በታች አንተ ጊዜው ጌታ ደብዳቤ ድረስ ባለበት ቦታ ቅባ ቅባን ስናን ከዋን ከተማ በመድረ ቻይና በነፍስ የተቀበልክ ባለማችን ዙሪያ ዘር ቀለም ሳትመርጥ ሁሉን ያንበረከክ ደሃ አብታም ማትል አሽቃባጭ አገልጋይ አስለህ አስተኩሰ ገዳይ አካሄድ ፈጣን ድንበር ለመሻገር በጨበጣ ገብተህ ጊዜ የማይወስድብህ የሰው ዘር ለማጥፋት ትንፋሽ አሳጥተህ መቼም ታሪክ እንደሚለው ጨካኝ ገዢዎችና ቫይረሶች ይነግሱ ደካማን አይተው ነው ጥቃት የሚያደርሱ። እናም ለንጉስ ኮሮና ለቫይረሶች ቫይረስ ካለበት ቦታ ደብዳቤ ይድረስ። ያንደሃ ወገኔን መከራ የጎዳው ችግር ያጎበጠው ያንደሃ ወገኔን እንኳን መታጠቢያ የሚጠጣ የሌለው ያንደሃ ወገኔ ባንዲት ጠባ ጎጆ ተደራርቦናሪ ባለውል ሙሉ እምነት ፈጣሪን አክባሪ ያደሃ ወገኔ ጧት ማታ የሚረግፈው በረሃብ በጠኔ አካሉ የሳሳ በብርድና ፀሐይ በገጆች ጭካኔ ኦ ንጉስ ኮረና እባክህ ታቀብ ካጠገቡ እንዳትደርስ እንኳን ሲይዘው ወትሮም የለውም ነብስ። ንጉስ ኮሮና ሆይ የቫይረሶች በላይ ካላወክ ላስረዳ በዚህ ደብዳቤ ላይ ይሄ የኔ ድሃ ካንተ በፊት ቀድሞ በታናሽ ወንድም በዘረኛ ቫይረስ ከቤት ተፈናቅሎ የተዳረገ ነው ሜዳ ላይ እንዲፈስ አታውቆምና የኔን ድሃ የድሃ ሰው እንኳን መታጠቢያ መቀበሪያም የለው ታዲያ በመምን አቁሙ ነው አንተን የሚሸከመው። እናም ይህን ሁሉ ብለን ሞቱን ለማፋጠን ከሆነ ዘመቻ ስልጣንን አስፋፍተ ገፍትረ ከመጣ ከታሪካችንም ወራሪና ወረርሽኝ በፍጹም አንፈቅድም እንወጣለን ብትወድም ባትወድም እኮ ዋንኳን ብነጣ በእናት ኢትዮጵያ ባፈር ተጠራርገን መጠለያ ባይኖር ኳሻ መሽገን ታሪክን ጽፋለን አንተን ድል አድርገን። ንጉስ ኮሮና ሆይ መቼም አይረሳህ ያ ያንተ ቅድማያት ንጉስ ኢንፍሉዌንዛ ዓለም በእጁ ገብታ ብዙ ቢያስቀብረንም ጧትና ማታ እንዲህ እንደዛሬ ዓለም ሳይሰለጥን ዕውቀት ሳይጎበኘን ጃንሰጥ ብለነው ተራርጎ ሳይጨርሰን አሰናብተን አልዳርን አጥነን አው ጃንሰጥ ብለነው ጠርጎ ሳይጨርሰን አሰናብተን አል ህዳርን አጥነን እናም ኮቪድ-19 የቫይረሶች ቫይረስ ላንተ መዘከሪያ ሁሌ እንድትታወስ ባራቱ ማዘን ቤተሰብን በታኝ ሰውነት የሚያፈር ግዴ ሳታባክን ዝራውን በማሰስ ያንተን ታናሽ ወንድም ዘረኛውን ቫይረስ በጃን ጠልጥለ ወለታ ስራልን ይዘው ተመለስ ተተብነ አቦ ተተብነ አትድ ጧትና ማታ ካንተ ባላነሰ ይብቀው አምሰን ወለታ ስራና አንጠልጥለ ወስደ ሰላም አስተንፍሰ እኮ ተተብነ አትድ ጧትና ማታ ካንተ በባሰ መልክ ይብቀው አምሰን ወለታ ስራና አንጠልጥለ ወስደ ሰላም አስተንፍሰ ግና በቸልታልፈው ወይ ረስተው ባትወስድ ወግዘ ተማሪዎስ ስም ለዘላለም እንጦሮጦ ሲውረድ አው በቸልታልፈው ወይ ረስተው ባትወስድ ወግዘ ተማሪዎስ ስም ለዘላለም እንጦሮጦ ሲውረድ ደብዳቤ ተጻፈ እንደ ኢሮፊያን አቆጣጠር ማርች 22 2020 ደብዳቤ ለንጉስ ኮሮና ለቫይረሶች ንጉስ
ነገር
ዓለሚያ የጎፈር አለንጋና ክቡር ህሊና በሃይረዲን አብዱል ከሪም ቁም ነገር ነው እንጂ ለሰው ልጅ ዘመዱ መጭሸኛል ወዳጅ ርቀው ሲሄዱ በቢትወደድ መኮንን እንዳልካቸው የተደረሰው ፀሐይ መስፍን መጽሐፍ ላይ የተገኘ ነው። ብላንች አዲስ አበባ አማኑኤል መሳለሚያ መጠሪያውን ማን እንደሰጠው በርግጠኝነት መናገር ባልችልም ቦታው በኮልፌ አጠና ተራ ከእህል በረንዳና በክፍለ ሀገር አውቶቡስ ተራ የሚመጡት መንገዶች የሚገናኙበት መስቀለኛ ስፍራ ሲሆን ወደ ደቡብ እስከ አማኑኤል ቤተክርስቲያን፣ ወደ ሰሜን ምዕራብ እስከ ዘነበ ወርቅ ድልድይ፣ ወደ ምስራቅ ደግሞ እስከ ቀድሞው ልዑል መኮንን ትምህርት ቤት፣ ወደ ሰሜን እስከ አዲሱ ሚካኤልና ኳስ ሜዳው የሚዘልቅ ሰፊ አጎራባች ክልል ይጠቀልላል። አብዛኛው የአካባቢው ነዋሪ ከዘመን ወደ ዘመን እያሽቆለቆለ በሚሄድ ዝቅተኛ የኑሮ ደረጃ ላይ የሚገኝ ለፍቶ አዳሪ ሲሆን፣ በዘመነ ወያኔ ወደዚሁ የድህነት ክልል በአስደናቂ ፍጥነት በመገስገስ ላይ ያለ ቀደም ሲል በመካከለኛ የኑሮ ደረጃ ላይ የነበረ ነዋሪም ይገኙበታል። የአማኑኤል ቤተክርስቲያን፣ የሳምባ ነቀርሳ ክሊኒክ፣ የቢላል መስጊድ፣ የአእምሮ ሕሙማን ሆስፒታሉና እህል በረንዳው በመሳለሚያ ዙሪያ የሚገኙ መለያዎቹ ናቸው። መሳለሚያ የታላቁ መርካቶ መግቢያ በርና መሸጋገሪያ ሲሆን የአብዛኛው ነዋሪም ሕይወት ከመርካቶ ጋር የተሳሰረ ነው። ነባሮቹ የወሰን ሰገድ፣ ቀስተ ደመናና ቢትወደድ አንደኛ ደረጃ ትምህርት ቤቶች መሳለሚያ ከከተሙ ዘመናት የተቆጠሩ ሲሆን በአካባቢው ተወልዶ ላደገ ከነዚህ ትምህርት ቤቶች ባንዱ ማለፉ ምናልባትም የጎፈርን አለንጋ መቅመሱ ቢያንስ ደግሞ ስለ ጎፈር በሰማው አስፈሪ ታሪክ በወሰን ሰገድ ትምህርት ቤት በራፍ ሲያልፍ ልቡ በፍርሃት መራዱ የማይጠበቅ አልነበረም። ጎፈር የወሰን ሰገድ ትምህርት ቤት ዘበኛ ሲሆኑ ወሰን ሰገድ ሲነሳ እሳቸውን አለማስታወስ ከቶ አይቻልም። ጎፈር ወሰን ሰገድ ናቸው። መምህራን መቅጣት ሲሰለቻቸው ወይም በጣም አስቸጋሪ የሚሉት ተማሪ ከገጠማቸው ለጎፈር አሳልፈው ይሰጡታል። ለዛ ተማሪ ያቺ ቀን እርጉም ናት። በየወቅቱ የትምህርት ቤቱ አስተዳደርና ርዕሰ መምህራን እንኳን ሲቀያየሩ የጎፈር የቅጣት ባህሪና ፖሊሲ አይቀየርም። ጎፈር ራስ ገዝ ናቸው። ከወሰን ሰገድም በላይ መደበኛ ስማቸው ማን እንደሆነ አብዛኛው ተማሪ የሚያውቀው አይመስለኝም። ጎፈር የተባሉት ምናልባት ዘወትር ሚዶ በማያውቀውና እንደ ግዴለሽ አጥር ወጣ ገባና ዘርዘር ብሎ በቆመው ገብስማ ጎፈሪያቸው ምክንያት ይመስለኛል። በነገሩ ጎፈር ለሚለው ስም ከሰውየው በላይ ስለገነነም ተማሪው መደበኛ ስማቸውን አለማወቁ ብዙም አያስጨንቀውም። ባሪያቸውን መጣኝ ገላጭን ስለሚመስል ስሙን ያጸደቀላቸው ይመስላል። የጎፈር አለንጋ ብዙዎችን አባንኗል። የዚህ አጭር ማስታወሻ ምክንያቶች የሆኑትን ተሻለንና ጸጋዬንም ጭምር። ይሁን እንጂ የጎፈር አለንጋ ኋላ ላይ በታላቅ ጀግንነታቸውና ጽናታቸው ገዳዮቻቸውን ሳይቀር ያስደነቁና ያስደነገጡ ወጣቶችን ለቀጣዩ የቀይ ሽብር ጣዕም አላዘጋጃቸውም። ጎፈርን ያስናቁ ያስረሱም ማለት ይሻላል እጅግ ብዙ አረመኔዎች ባጭር ጊዜ ውስጥ ተቀፍቅፈው ሀገር በቀላሉ ልትተካቸው ያልቻለች አንድ ድንቅ ትውልድ እጅ በእጅ አርደው ከምድር በታች አውለዋል። ብዙዎች የጎፈር አለንጋ የአባትነት እንደነበረ የሚያስተዋሉት ዘግይተው የቀይ ሽብሩን ገራፊዎች ንክ ባህሪና አውሬነት ካዩ በኋላ ነበር። ጎፈር ምን ቢጨክኑ ቅጣታቸው ከእርማት አያልፍም። በጎፈር አለንጋ ልቡ ይርድ የነበረው ወጣት ዘመኑ ደርሶ ከታሪካዊ ተልእኮው ጋር ሲገናኝ ለሚወደው ሕዝብና ለሚያፈቅራት ሀገር ሊነገር በማይቻልና ወደር በሌለው ጀግንነት በትግል መሞት ሕይወትን እየዘመረ ራሱን ለተራበ አዞ ለፈላ ዘይትና ለሌላም አረመኔያዊ ስቃይ አሳልፎ ሰጥቷል። ሊሸከመው የተገደደው መከራ መከፈል የነበረበትም ዋጋ ነበርና ራስን ለወዳጆች አሳልፎ ከመስጠት የሚልቅ ፍቅር የለም የሚለው ሰማያዊ እውነት ምድራዊ የተደረገበት ታላቅ ታሪክ ነው። መሳለሚያ ሲወሳ የሚታሰቡ ሌሎች ተጓዳኞች ደግሞ የአካባቢው ወጣቶች ማዘውተሪያ የነበሩት ድምፅ፣ ካሊፎርኒያ፣ ሶልሼክ፣ አትለፉኝና ሕይወት ማራኪ ሻይ ቤቶች ናቸው። ዛሬ አብዛኛዎቹ የሉም። ስለ ሻይ ቤቶች ከተነሳ በተማሪው እንቅስቃሴና በተከታዩም ጸረ ደርግ ትግል ውስጥ የነበራቸው ሚና ራሱን የቻለ ትልቅ ታሪክ ይወጣዋል። ከቀይ ሽብሩ ዘመን ቀደም ሲል ጀምሮ በየአካባቢው የነበሩ ሻይ ቤቶች ከጊዜ ማሳለፊያነት አልፎ በመሰባሰቢያ መወያያና መደራጃነት አገልግለዋል። በወቅቱ የነበሩ ፖለቲካዊ የጥናት ክበቦች ወጣቱን በፖለቲካ ሐሳቦች ዙሪያ ለማሰባሰብና በተለያዩ ርዕሶች ላይ ያላቸውን አቋምና የንድፈ ሐሳብ ትንታኔ ጽሑፎቻቸውን ለማሰራጨት ተጠቅመውበታል። አንዋር መስጊድ ፊት ለፊት የሚገኘው ሰላም ሻይ ቤት ለዚህ ዋነኛው ምሳሌ ነበር ማለት ይቻላል። ደርግ ስልጣን በጨበጠ ማግስት በህዳር 1967 ዓ.ም ስልሳዎቹን የአጼ ኃይለ ሥላሴ ባለሥልጣናት በመረሸን የጀመረው የቀይ ሽብሩ ፍጅት መጠኑን አሳድጎ የደርግ ነፍሰ ገዳዮች መናኸሪያ ከመሆናቸው በፊትና የሕዝቡ ታጋዮች ማደሪያቸውን ወደ ደጀ ሰላም፣ መቃብር ቤቶች፣ ጫካዎችና ቱቦዎች ማዛወር ከመገደዳቸው በፊት ሻይ ቤቶች በኢህአፓ ዙሪያ ለሚታገሉ ኃይላት መሸሸጊያ፣ ለትግሉ የሚያገለግሉ ቁሳቁሶችን፣ የሚበተኑ ወረቀቶች መቀባበያ፣ መሰወሪያ፣ ከአካባቢያቸው ለተሰደዱና ማደሪያ ላልነበራቸው ወጣቶች በጊዜያዊ መጠለያነትና መመገቢያነት አገልግለዋል። ይህ ሁሉ ደግሞ ይመቻች የነበረው በሠራተኛው ህቡ ድርጅት ኢልአማ ስር በተሰባሰቡና ትግሉን በተቀላቀሉ የሻይ ቤቶች ሠራተኞች አማካይነት ነው። መርካቶ አካባቢ የሚገኙት ሰላም፣ ነጭ ወንበር፣ አሰብ፣ መሐመድ ሳላ፣ መቻል፣ ዋንዛ፣ እጸገነት፣ ልደትና ሌሎችም ካፌቴሪያዎች የሚጠቀሱ ምሳሌዎች ናቸው። ከዚህ በተለየ መልኩ ደግሞ ከአብዮቱ ቀደም ብሎ በነበረው የተማሪው እንቅስቃሴ ዘመን ሻይ ቤቶች የዘመኑ ወጣት የድብድብ ቡድኖች መናኸሪያም ነበሩ። ታዋቂና አስፈሪ ከነበሩት የድብድብ ቡድኖች ውስጥ የቻይና፣ የሸራተራ፣ የበረሃ ዘንዶና የእስራኤል ግሩፖች የየአካባቢዎቻቸው አስገባሪዎች ነበሩ። በማሪዮ ፑዞ ጎድፋዘር ውስጥ እንደተገለጹት የአሜሪካና አውሮፓ ማፊያ ቡድኖች ስር የሰደደ በግዙፍ ኢኮኖሚያዊና ፖለቲካዊ ጉልበት የሚታገዙ ሀያል ቡድኖች ባይሆኑም እኛዎቹም የመንደር ሽፍቶች የያካባቢያቸውን አቅመ ደካማ ህብረተሰብና ልጃገረዶችን ለማጎሳቆል የሚያንሱ አልነበሩም። ለማንኛውም ወጣት ሁሉ የነዚህ ስብስብ አባላትም መሰብሰቢያቸው ሻቤቶች ነበሩ። ከሌሎች ባላንጣ ቡድኖች ጋር ፍልሚያ ለመግጠም ወይም ሰለባዎቻቸውን ለማጥቃት የዘመቻ ፕላናቸው የሚረቀበት ከፖሊሶች ማምለጫና መሸሸጊያቸው በየአካባቢው የነበሩት ሻቤቶች ናቸው። ሆኖም ግን አገር አቀፉ ህዝባዊ እንቅስቃሴ ወጣቱን ታሪካዊ ተልእኮና የህይወት አቅጣጫ በመቀየሩ ወጣቱ ባጭር ጊዜ ውስጥ በብሔራዊና ህዝባዊ ጉዳዮች መዋጥ ሲጀምር ይህ በወድም ሆነ በግድ የብዙዎችን ቀልብ ተውሶ የነበረውና የህብረተሰብ የዕለት ተዕለት ኑሮ አካል ተደርጎ እስከመታሰብ ደርሶ የነበረው ቦዘኒያዊ ንዑስ ባህል ባንድ አዳር አፋፋሪ ወደ መሆን ደረጃ በመውረዱ እነዚህ ስማቸው ሲጠራ ሽብርና ፍርሃትን ይለቁ የነበሩ ቀውጢ ፈጣሪ ስብስቦች ከመቅጽበት ያለምንም አስገዳጅ ኃይል አዲስ በተፈጠረው ፖለቲካዊ አየር ተጽዕኖ ብቻ ማሸው መኖራቸው እንኳ ወደማይታሰብበት ደረጃ ደርሶ ህልውናቸው ሲከስም አብዛኛዎቹ የነዚህ ቡድኖች አባላት በመካሄድ ላይ የነበረውን ህዝባዊ እንቅስቃሴ በመቀላቀል ትግሉ ዓላማ አልባ የነበረውን ቦዘኒያዊ የረብሻ ኑሮ አቅጣጫ ሰጥቶ ትርጉም ላለው የከበረ ተልእኮ እንዲቆሙና ታሪካቸውን እንደገና እንዲጽፉ መንገድ ሆኗቸዋል። መሳለሚያ ሌላም ብዙ ታሪክ ተከናውኖበታል። የዚህ አጭር ማስታወሻ አብይ ታሪክም የተፈጸመው እዚሁ መሳለሚያ በሚገኘው ከሽብር ዘመን የግፍ ማዕከሎች አንዱ በሆነው በከፍተኛ 6 እስር ቤት ውስጥ ነው። ከፍተኛ 6 ቀድሞ የምዕራብ ማዘጋጃ ቤት ቅርንጫፍና የእሳት አደጋ መከላከያ ቢሮ ከነበረበት ግቢ ውስጥ ይገኝ የነበረ ሲሆን ለጊዜው ብለው ከተመሰረቱት የከፍተኛና የቀበሌ እስር ቤቶች ወይም በተገቢ መጠሪያ አሳር ቤቶች አንዱ ነበር። ከፍተኛ 6 ከሱ ቀደም ብለው ከተቋቋሙት እንደ ከፍተኛ 25 አይነቶቹ የስቃይ ስፍራዎች ጋር ሲነጻጸር በደርግ ባለስልጣኖች አይን የሚያስመሰግን የቀይ ሽብር የግድያ ክብረ ወሰን ባያስመዘግብም የከፍተኛው ገዳዮች ብዙውን ጭፍጨፋ ያካሄዱት ቀይ ሽብሩን በቀደመው ነጻ እርምጃ ወቅት በመሆኑ አያሌ የህዝብ ልጆች የተሰዉበት ብዙዎች በጀግንነት ፍዳ የተቀበሉበት ቦታ ነበር። ዲሶ ስማቸው የሚወሳው ጥይቶችና ሌሎችም የህዝብ ልጆች በልጅነት እድሜያቸው በቅድመ ቀይ ሽብር ዘመን በዚህ ስፍራ ቤት ደጃፍ ሲያልፉና ሲያገድሙ ይህ ስፍራ ወደፊት አንድ ቀን ስለ እምነታቸውና ስለ ህዝብ ተቆርቋሪነታቸው አበሳና ፍዳ የሚቀበሉበት የስቃያቸው ምንጭ ሬሳቸው ተጎትቶ የሚወጣበት የጣራ አምሳል ይሆናል የሚል ግምት አልነበራቸውም። ከፍተኛ 6 እንደ ሌሎች እስር ቤቶች ሁሉ የራሱ የስቃይ አበጋዞች የነበሩት ሲሆን ምናልባትም ዘመኑ ካፈራቸው አያሌ ሰብአዊ አውሬዎች ውስጥ ኮከቦቹ የከተሙት በዚሁ ከፍተኛ ነበር ማለት ይቻላል። የፓርቲና ሊግ አባላትን ከነ ህይወታቸው በእሳት ያቃጠል የነበረው ፍቃዱ አስቻለው እንዲሁም የከፍተኛ 6 ቀበሌ 24 ነዋሪ የነበረው የደርግ አባል የሻለቃ መኩሪያ ልጅ ቀንደኛው መይሶን መብራቱ መኩሪያ ሴቶች ብልት ውስጥ አልሙ ሲጠረምስ ነበር እጅግ ዘግናኝ የሆነውን አውሬነታቸውን ያስመሰከሩት እዚሁ ከፍተኛ ነው። ፍቃዱና መብራቱ ለተመሳሳይ ግዳጅ ወደ ሌሎች ከፍተኞች ሲዛወሩም በመተካቸው ተሾመና ታመነ የተባሉ የመይሶን ወዝሊ ካድሬዎች ናዝሬት ውስጥ በግሉ ከ50 በላይ የህዋሪ አባላትን ያረደውና ከደርግ ውድቀት በኋላም እስከ ቅርብ ጊዜ ድረስ አዲስ አበባ ንግድ ምክር ቤት ውስጥ ሹመኛ የነበረው ታደለ እንዲሁም አለባቸው ይባል የኤርትራ ተወላጅ ካድሬ ስፍራቸውን ተረክበዋል። በቅርቡ አዲስ አበባ የተመለሰው ደቡር በሚለው ቅጽል ስሙ ይታወቅ የነበረው ሌላው ቀልቤሳ ነጎ ብርሃኑ ዳምጤና ታምራት ዮሐንስ የተባሉት የመርካቶና የአካባቢው የወቅቱ አንጀኞች የዚሁ ከፍተኛ 6 ነዋሪዎች ነበሩ። ብራኑ ደቡር ለጥቂት ጊዜ አባል የነበረበትን ኢሃዋሊን በመቅዳት የደርግ ገራፊና ተቋሚ በመሆን በመቶዎች ለሚቆጠሩ የፓርቲና ሊግ አባላት ስቃይና ሞት ምክንያት ሆኗል። ባደኛው ታምራትም የግንቦት አብዮት በመባል የሚታወቀውን ከርቸሌ የተካሄደውን የጦር ኢሃፓ ፍጅት ዘመቻ በመምራት ለበርካታ ኢሃፓ አባላት ስቃይና ሞት ምክንያት ሆኗል። የብራኑ ደቡር አይነቱ ቀንደኛ የከሽብር ወንጀለኛ ወደ ሀገር ለመመለስ መርፈር በራሱ ስለ ሀገራችን ወቅታዊ ፖለቲካ ብዙ ይናገራል። ከከፍተኛ ስድስት እስረኛ አብዛኛው በኢሃፓ አባልነት ደጋፊነት የተያዘ ይሆን እንጂ ባሻጥረኛ ነጋዴነት እንዲሁም ኋላ ላይ በደርግ ውስጥ በተፈጠረው የስልጣን ሽኩቻ የተያዙ የቀድሞ ገዳይና መርማሪዎችም ይገኙበታል። ደርግ በስህተት እንዳይገድለን በሚል እጅ ሰጥተው የተለየ ክፍል ተዘጋጅቶላቸው ከሌላው እስረኛ የተለየ እንክብካቤ ይደረግላቸው የነበሩ የወቅቱ አንጃ አባላትም የነበሩ ሲሆን እነዚህኞቹ በእስር ቤቱ ቆይታቸው ከመደበኛ መርማሪዎቹ ባልተናነሰ ማናቸውንም አረመኔያዊ ወንጀል ሁሉ ያከናውኑ ነበር። አዳዲስ እስረኛ ሲመጣ ወደ እነዚህ አንጀኞች ተወስዶ የመጀመሪያው ምርመራና ማጋለጥ የሚካሄድበት ሲሆን ቀጣዩ ምርመራ የሚከናወነው በእነዚህ አንጃዎች አስተያየት መሰረት ይሆናል። አጋጣሚ ከአንጃዎቹ አንዱ የሚያውቃችሁ ከሆነማ መከራችሁ ተራዘመ ማለት ነው። ይህ ወቅት አንጀኞቹ ወደ መደበኛ ገራፊነትና መርማሪነት የሚሸጋገሩበት ከካድሬነትም የሚመለመሉበት የሽግግር ወቅት ነው። እስረኛው ጊዜው እንዲያልፍለት ስቃዩንም ለመርሳት ዘወትር ራሱን በተለያዩ ተግባራት ይጠምድ ነበር። መደበኛ ከሆነው ፖለቲካዊ ውይይት ባሻገር ድራማ፣ ንባብ፣ ክራር፣ መዝሙር፣ ትረካና የመሳሰሉት ይገኙበታል። ከእስረኞች ትዝታ የማይጠፉ አንዳንድ ለየት ያሉ አጋጣሚዎችም ነበሩ። ባሻጥረኛ ነጋዴነት ሰበብ ከተያዙ እስረኞች መካከል ስማቸውን የዘነጋኋቸው አንድ እስረኛ ሞታ ፈቶ እየጠበቃቸው የሚቀጥለውን ቀን ለማለፍ እርግጠኛ ባልሆኑበት ሁኔታ የወቅቱን የሎተሪ ቲኬት ሳያሰልሱ እየላኩ ያስገዙ የነበረ ሲሆን በከፍተኛ የኢሃፓ አባልነት የሚጠረጠረው ጋሽ መሐመድ ደግሞ ኮስተር ብሎ የረመዳን ጾሙን ስግደቱንና ቁርአን መቅራቱን ተያይዞ ስለነበር እንኳን በኢሃፓነት ለመጠርጠር እሱ አጠገብ ፖለቲካ ማውራት እሱን ማስቀየም እስከሚመስል ድረስ ተደርሶ ነበር። ዘዴው ፈርቶለት ተርፎ መውጣቱን አውቃለሁ። መምህር ተገኝና ንጋቱ እስረኛው መካከል ቆመው ድፍን 3 ሰዓት የአማልክት ሰረገላ እና መሰል ታሪኮችን ሲተርኩ ያፈዛሉ። የእስር ቤቱ አራጆች በስካር ነፍዘው በውድቀት ሌሊት እስረኛውን ከተኛበት ቀስቅሰው የሽብር ቀረርቷቸውን አናፍተውበት ሲወጡ የሞት ባይኖር ክራር ደርሶ ቼበለውን ሲቀኝ በደረቁ ውድቀት የተሰበረና የተሸበረን መንፈስ አነቃቅቶ ያፋንናል። በኢሃፓም ከስቃዩና መጽዋትነቱ ባሻገር ቀጣዩና አይቀሬ በሆነው ህዝባዊ አመፅ መብትና ፍትህናው የተከበረ ግፉ ህዝብ ነጻነቱን ሲቀዳጅ ያያል። ያሌ የህዝቡ ልጆች ስቃይ የተቀበሉበትና የተሰውበት ስፍራ ነው። ማቸውን ከማስታውሳቸው ጥቂቶቹ ወንድማማቾቹ ያሬድና ፋሲል ላቀው፣ አዛለች ጸጋዬ ወልዴና የከፍተኛ ስድስት ቀበሌ አስር ሊቀመንበር የነበረውና በአንጀኞች ጥቆማ የተያዘው ታጀበ ከሌሎች ስማቸውን ከማላስታውሰው ጋር ጥቅምት ህዳር 70 ዓመተ ምህረት ተገድለው ቤታቸው ሰባተኛ መስቀለኛ መንገድ ላይ ተጥሏል። ተፈሪ ክንፈ ደምሴ ጌታቸው ከበደ ከወላይታ አካባቢ ተይዞ የመጣ ሌላ ወጣት ባንተ ምሽት ተገደለ። ወላይታቸው በየቤታቸው በራፍ ላይ ተጥሏል። ግድያውን ያካሄዱት ዛሬም በህይወት ያሉት የቀሽብር ኮሚቴው አባላትና አንጃዎች ናቸው። የዚህ ማስታወሻም መሰረታዊ ምክንያት የሆነው ወጣት ተሻለ ተስፋዬ በየካቲት 1970 ዓመተ ምህረት ከቤቱ በራፍ ላይ ባንጃዎች ጥቆማ ተይዞ የመጣውና ከብዙ ስቃይ በኋላ ላይ ከተጠቀሱት ጓዶቹ ጋር የተገደለው እዚሁ ከፍተኛ ውስጥ ነው። ሞታይ ፈሪዎቹ እናንቁ ደበበ፣ ዮሴፍ በሪ፣ ፍስሐ አርጎሻ፣ ፈለቀ ዓለሙ፣ ዘርዬ ጎሳዬ፣ ደበላ አረጋዊን፣ አበበ አዲስ አበባ ከፍተኛ 5 ቀበሌ 15 ከሌሎች ጓዶቿ ጋር በተጠለሉበት ቤት ውስጥ በታንክ ተከበው እጃችንን ለፋሽስቶች አንሰጥም በማለት ተሳስቶ ከወደቁት ጋር የተሰዋች ከፍተኛ 7 ኮልፌ አካባቢ በድርጅት ስራ ላይ ተይዛ ከሌሎች ጓዶቿ ጋር የተገደለችው የ15 ዓመት ወጣቷ ደብረወርቅ አረጋ፣ ሌሎችም አላፋት ከፋሽስቱ መንግስት ታንክ ቢአርና ማዴቦች ጋር በአደባባይ ተፋልሞ መስዋዕታቸው ተደጋግሞ መወሳት ያለበት ታላቅ የአርበኝነት ገድል ነው። ትውልድ መውረስ ያለበት አኩሪ ቅርስ። የዚህ አጭር መልእክት ርዕሰ ጉዳይ የሆነው የክብር ህሊናና ጽናት መግለጫ ከሆኑት 2 ወጣቶች አንዱ ተሻለ ተስፋዬ ሲሆን ባንጀኞች ጥቆማ ከመኖሪያ ቤቱ በራፍ ላይ ተይዞ ለእስርና ሰቆቃ በመጨረሻም ለመስዋዕትነት ወደ ተዳረገበት ከፍተኛ ስድስት ከመታሰሩ ጥቂት ቀደም ብሎ መርካቶ ከሚገኘው የንግድ ድርጅት ውስጥ በህይወት ሳገኘው አይኔን ማመን አልቻልኩም። ምክንያቱም በከፍተኛ ደረጃ እየተፈለገ እንደሆነ ስለምገምት ምናልባት ተገድሏል፣ ቢያንስ ደግሞ ታስሯል ብዬ አምን ስለነበረ ነው። እንደወትሮ ሁሉ ለጥቂት ደቂቃዎች ለወቅታዊ ጉዳዮች ከተነጋገርን በኋላ ለጊዜውም ቢሆን መውጣት ያስብ እንደሆነ በተዘዋዋሪ ስጠይቀው የህዝቡ ልጆች አስክሬን እንደ ውሻ በየመንገዱ እየተወረወረ እኔ ነፍሴን ለማዳን አልሸሽም፣ ይልቁንም የተመቱና የተበጣጠሱ መዋቅሮችን በተሻለ ፍጥነት ቀጣጥሎ ትግሉን ማጠናከር ነው የሚገባው የሚል ነበር መልሱ። ወቅቱ ከተሞች አካባቢ የነበረ የፓርቲው በተለይም የሊጉ መዋቅር የተመታበትና አብዛኛዎቹ መሪዎች የተሰወሩበት የተረፉትም የታሰሩበት ትርጉም ያለው ድርጅታዊ ስራ ማከናወን የማይቻልበት ሁኔታ ላይ የተደረሰበት ጊዜ ነበር። ተሻለ የወቅቱ ትግል በጠየቀው መሰረት ትምህርቱን ከማቋረጡ በፊት የአዲስ አበባ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንት ተማሪ የነበረ ሲሆን በብሩህ አእምሮው የሚደነቅና ብዙዎች የሚኮሩበት ወጣት ነበር። ተሻለ ከመገደሉ በፊት ይህ ነው የማይባል ተከታታይ ሰቆቃ ተፈጽሞበታል። እናቱም እሱን ስለወለዱ ብቻ ከተያዘበት ማግስት ጀምሮ ታስረው የአንድ ልጃቸውን በደም የተነከረና የተዘለዘለ አካል እያዩ በሐዘን እንዲሰቃዩ የተደረጉ ሲሆን በዚሁ ሐዘን በደረሰባቸው የጤና መታወክ ሕይወታቸው ሊያልፍ ችሏል። በተለይም ሕመማቸውን አባብሶ ለህልፈት የዳረጋቸው አንድ ጠዋት ከቤታቸው ሲወጡ ተገድሎ በራቸው ላይ የተጣለውን የልጃቸውን የተሻለን አስከሬን ማየታቸው ነበር። አባቱም ቱጃር ነጋዴ መሆናቸው ሳያንስ የእሱ ወላጅ መሆናቸው ተደራራቢ ወንጀል ሆኖ ልጅህን ካላመጣ በሚል እየታደኑ ነበርና ቤትና ስራቸውን በመተው ነፍሳቸውን ለማዳን ወደ ትውልድ መንደራቸው ጉራጌ ገጠር መሰወርን ተገደው ነበር። ተሻለ ከአባቱ በስጦታ የተበረከተለትን የንግድ ድርጅት ሕይወቱን ሳይቀር ለሰጠለት ድርጅትና ለቆመለት ዓላማ ማራመጃ ሙሉ በሙሉ ተጠቅሞበታል። ተሻለ ውጫዊ ገጽታውን ላየ ለምንም ነገር የማይጨነቅ ተጫዋችና ግድለሽ መሳይ ሲሆን፣ ጠጋ ብሎ ለተረዳው ግን ከዚህ ፍጹም የተለየ ሰብዕና የነበረው ሰው ነበር። ተሻለ በጣም ተጻራሪ በሆኑ 2 ሁኔታዎች ውስጥ ተመሳሳይ የሆነ ጽናት የነበረው የክብር ህሊና ባለቤት ነበር። ስር ላይ ሆኖ የወላጅ አባቱ ሀብታም ጓደኞች እሱን ከስር ለማስፈታት የከፍተኛውን ባለስልጣኖች በወቅቱ ተለምዶ እንደነበረው በከፍተኛ ጉቦ አግባብተው ባለስልጣናቱን ይሁን ታካረጋገጡ በኋላ ተርተው ሊፈታ እንደሚችል ሁኔታውን ሲገልጹለት እድሉን ተጠቅሞ ራሱን በዚህ መንገድ ከማዳን ይልቅ ሌሎች የሚደርስባቸውን ለመቀበል እንደሚመርጥ ዳግመኛም ይህን ጥያቄ እንዳያነሱበት በማስጠንቀቅ ያለመስማማቱን ገልጾ መልሷቸዋል። እንደኔ ይህን እድል የማያገኙ የድሃ ቤተሰብ ልጆች ምን ይሆኑ በሚል ያልጠበቁትን መልስ የሌለው ጥያቄ ነበር ሐሳባቸውን እንደማይቀበለው የገለጸላቸው። ሻለ ይህን ሲወስን ህይወት ጠርዝ ላይ ቆሞ ሞት አፍጦ እየጠበቀው ከሚቀጥሉት ቀናት በአንዱ ከሚገደሉት የድርጅቱ አባላት ዋነኛው እንደሆነ በሚገባ እያወቀው እንጂ እድል ይሆናል የሚል ቅንጣትም ተስፋ ይዞ አልነበረም። ይህ በተጨማሪ እስረኛው የሜዲን በዓል እንዲያከብር ታዞ በዚህ ምክንያት ጠበቃው ላላ ብሎ ስለነበር ተሻለን ለምን ሾልተ ባጠር ዘላ አታመልጥ የሚል ጥያቄ ባቀርብለት በእኔ ተነሳ ሌላው እስረኛ ጉዳት እንዲደርስበት አልፈልግም ብሎ ሐሳቡን ሳይቀበለው ቀርቷል። በርግጥም ተሻለ ይህን ተግባራዊ ቢያደርገው ኖሮ መዘዙ ለሌሎች ይተርፍ እንደነበር ከዛ በኋላ በተፈጠሩት አጋጣሚዎች ተረጋግጧል። ተሻለ እንዲህ ያለ የከበረ ህሊና ባለቤት ነበር። ራሱን ላመነበትና ለሌሎች አሳልፎ የሰጠ ታላቅ ሰው። ሌላው የዚህ አጭር ማስታወሻ ከሚወሱት አንዱ ጸጋዬ ወልዴ ቻይና የድርጅት ስሙ ዘምህረት የከፍተኛ 6 ቀበሌ 13 ነዋሪና የቀድሞው ሉል መኮንን የአሁኑ አዲስ ከተማ አጠቃላይ ትምህርት ቤት ተማሪ የነበረ ሲሆን በተያዘበት ወቅት ምናልባት የሊጉ ወረዳ ሪጅን አባል እንደሆነ ይገመታል። ጸጋዬ ተይዞ ከመታሰሩ በፊት ረዘም ላለ ጊዜ ተሳዳጅ ነበረ። እንደተቀሩት ጓዶቹ ሁሉ የእያንዳንዳን ቀን ማደሪያውን መፈለግ የሚጀምረው በስሩ የሚገኙትን ሌሎች የእሱ ቢጤ ተሳዳጅ ጓደኞቹ ማደሪያ ማግኘታቸውን ካረጋገጠ በኋላ ሲሆን አብዛኛውን ሌሊት የሚያሳልፈው ቱቦ ውስጥ መርካቶ ከሚገኙት የጉልት ገበያ መደቦች መካከልና መቃብር ቤቶች ውስጥ ነበር። ወደ መጨረሻም እነዚህ ሁሉ ማደሪያዎች ቁንጦት ሆነው ነበር። ጸጋዬ ከመገደሉ በፊት ዘግናኝ የሆነ ሰቆቃ ቢፈጸምበትም ድርጅቱን አላወገዘም። ከሁሉም በላይ የትግል ጓዶቹን ስም አሳልፎ ባለመስጠቱ ዛሬ ከሽብሩ ተርፈው በሕይወት ለሚኖሩ ብዙዎች ባለውለታ ነው። ሞታቸውን ሞቷልና ከዕለታት በአንዱ የስቃይ ምሽት ገራፊዎቹ ጸጋዬን በተከታታይ ድብደባ ቆሞ መሄድ ቀርቶ መቀመጥ እንኳ የተሳነውን ሰውነቱን ደጋግፈው መኪና ላይ በመጫን ወደ መኖሪያ ቀበሌው ጽሕፈት ቤት ወረዳ 6 ቀበሌ 13 በመውሰድ በድርጅቱ አባልነት የሚያውቃቸውን ወጣቶች እንዲጠቁማቸው ያስገድዱታል። ጸጋዬ የሆነ ዘዴ ፈልጎ ጓዶቹን ማዳን ነበረበት። ወዲያውኑ አንድ ሐሳብ መጣለት። የቀበሌው አባላት ያውቁታል። የተወሰኑትም በድርጅቱ የሀብታ የተመለመሉ ናቸው። ስለሆነም ዜናው በዛው ቅጽበት ለጓዶቹ እንደሚደርስ በማመን የከፍተኛውን ባለስልጣኖች ብዙዎች መሳሪያ ያላቸው ስለሆነ ከዛሬ ይልቅ ነገ በሚገባ ተጠናክረን ሌሎች የከፍተኛውን አባሎች ጨምረን ብንመጣ ይሻላል የሚል ሐሳብ ያቀርብላቸዋል። አባሪዎቹም በሐሳቡ ተስማምተው ጸጋዬ ተባብሮናል ብለው በመደሰት ወደ እስር ቤቱ ተመለሱ። በእቅዱም መሰረት በማግስቱ ከፍተኛ ኃይል አሰባስበው ወደ ተጠቀሰው ቀበሌ ይሄዳሉ። ይሁን እንጂ ጸጋዬ እንደገመተው ያፈሳው ዜና ለቀበሌው ወጣቶች ደርሶ ኖሮ አንድም ወጣት ሳይያዝ ለጊዜውም ቢሆን ከፍጅቱ ማምለጥ ይችላል። ለጸጋዬ ግን ያ ምሽት ሌላ የጣር ምሽት ነበር። ጸጋዬ እንዳታለላቸው ዘግይተው የተረዱት የከፍተኛው ባለስልጣኖች ጸጋዬን ማስተቃየት የጀመሩት ገና ወደ እስር ቤቱ በመመለስ ላይ እያሉ ነበር። ጸጋዬ ልክ የዛሬ 32 ዓመት በጥቅምት 70 ዓመተ ምህረት ታዛለች ታጀበና ሌሎች ጓዶቹ ጋር ሊገደል ሲወጣ ዛሬ በሕይወት ያለ ሌላ የሊጉ አባል እዛው እስር ቤት ውስጥ ተይዞ ስቃይ እየተቀበለ ነበር። ይህ ጓድ በድርጅቱ መዋቅር የጸጋዬ ኮሚቴ አገናኝ ሲሆን የታሰረው ከጸጋዬ ዘግየት ብሎ ነበር። ጸጋዬ እሱን አሳልፎ ቢሰጠው በሕይወት የመኖር ዕድሉ ከፍተኛ ነበር። እሱ ግን ይህን አላደረገም። ለብዙዎቹ ከሱ በፊትም ሆነ በኋላ እንደሆነው ሁሉ በጽናትና ታማኝነት ምስጢሩን ጠብቆ የጓዱን ሞት በክብር በመጋፈጥ መልካም እድል በማለት ነበር ተሰናብቶት ወደ ሞት የተጓዘው። አገይና ተሻለ እንደነ ተስፋዬ ደበሳይ ዮሴፍ አዳነ ግርማቸው ለማ አክሊሉ ህሩይና ሌሎችም መሪዎች ከተራ አባላቱ በፊት ሰማዕትነትን በታላቅ ጽናትና ጀግንነት በተግባር ያሳዩበት ድርጅት ይሃባ ውስጥ ማደጋቸው ለዚህ ታላቅ ታሪክ ባለቤትነት አብቅቷቸዋል። ከላይ የተዘረዘረው የተሻለና የጸጋዬ ታሪክ የተናጠል አጋጣሚ ሳይሆን የአብዛኛው የወቅቱ የኢሃባ አባላት ልምድና ታሪክ ነው። ተሻለ ጸጋዬና ሌሎችም የኢሃባ አባላት የተሰውት አንዳንዶች እንደሚቀባጥሩት ሞት ናፍቋቸውና ለህይወት ግድ አተው ሳይሆን ትግሉ መስዋዕትነትን ግድ ይል ስለነበረ ብቻ ነው። ወነተኛ ትግል ደግሞ መስዋዕት አልባ ለመሆኑ በግንቦት 97 ዓመተ ምህረት ምርጫ ለወያኔ የተገበረው የነሽብሬና እስከዛሬም የምስጥር ግድያው ያላበቃው በሺዎች የሚቆጠሩ ሰማዕታት ደም ማረጋገጫ ነው። የኢሃባ አባላት ህይወትን ማፍቀርና አምባገነን ፍርሃትን ለመቀየር የሚከፈል መስዋዕትነትን መድፈር ተጣራሪ እሴቶች አይደሉም። ይልቁንም አምባገነን ፍርሃቶችን ለማስወገድ የተከፈሉ የሚከፈሉ መስዋዕትነቶች ለህይወት ከፍተኛውን ዋጋ የመስጠት ማረጋገጫቸው ነው። ትግሉ ዛሬም በህዝብ ደም የሚነግዱትን የወሬ ማንዴላና ጋንዲዎች ሳይሆን አቀኛ ታጋዮችን ህይወትን የሚወዱ ነጻነትን ግን አብልጠው የሚሹ ስለዚህም ሞትን የማይፈሩ ተሻለዎችንና ጸጋዮችን መጠየቁና መጠበቁ ግድ ነው። ኢትዮጵያም የምትፈልገው እንደነዚህ አይነቶቹን ነው። ትናንት ይወደስ የነበረው ይህ አይነቱ ጽናትና ህይወትን ያህል ታላቅ ነገር የሚመጥን ክቡር ህሊና ዛሬ በሚያሳዝንና በሚያስተነግጥ ሁኔታ ፈተና ላይ ወድቆ ማየትን ያህል ልብን ሰባሪ ክስተት ይኖራል ማለት ይከብዳል። ዛሬ አርበኝነትና ጽናት ከኋላ ቀርነትና ከሞኝነት ተመድቧል። መንፈሰ ደካሞች ሰብእናቸውንና ህሊናቸውን ለሚያልፍ ጊዜያዊ ጥቅም ለድርድር የሚያቀርቡትን ያህል የጸኑቱ ደግሞ የሀገርና የመጪውን ትውልድ ዕጣ ፈንታ ከዛሬ ወቅታዊ ችግራቸው ባሻገር ለማየት የበረቱት ቃል የእምነት ዕዳ የሆነባቸው ቃል ኪዳንን ማክበር እንደሚቻል የህይወት ዋጋ ከፍለው አስተምረውናል፣ እያስተማሩንም ነው። ደብተራውን አበራሽን ያስታውሷል። ስለዚህም እናከብራቸዋለን፣ ለዘለዓለሙም ባለውለታዎቻችን ናቸው።
ድረስ ለክብር ወንድሜ እናንተ ናችሁ ወሳኞች ለነጻው ዲሞክራሲ እድሜ። ልቡ ጥቁር ሸሚዝ ለብሶ እንደ ሙሶሎኒ ቀንጃ ወያኔ ተማሪን ፈሽቶ ትምህርትን ገሎ በታንጃ ምረጠኝ ብሎሃል ደሞ አንተንም በታንጃው አንቆ አስቀድሞ እንደለመደው የምርጫህን ሳጥን ሰርቆ ድረስ ለመራጩ ዜጋ ኢትዮጵያን እንድታወጣት ከዘረኞቹ መንጋጋ ተረት ልንገርህ ዘንድሮ ጆሮን ምነው አንሳታርግም ብትለው የጓሮ ዶሮ ውድዬ የሰማው ቤት ደግ ይላታል ቁርቁዙ ጆሮ በቀደም ባበቅቸው ሙሉ የሻቢያ ቀራራጆች ቢላቸውን እየሳሉ አባቶቻቸውንና እናቶቻቸውን ሁሉ በጋድ እንዳረዷቸው ኢትዮጵያ ወይ ሞት ስላሉ ወያኔዎችም ቀጥለው አባሎቻቸውን ሁሉ ሌት በእንቅልፍ እንዳሉ ከብትበው አረዷቸው ኢትዮጵያዊ ነን ስላሉ አይተኸዋልና በአይነት በቀን መስቀል አደባባይ የወያኔን አራጅ ጠባይ አማራውን በበደኖ ኦሮሞውን ሚኤሶ ላይ ጉጂንና ወላይታን መሸንግርን በጠራ ፀሐይ ሲዳማውን አዋሳ ደጅ ሶማሌውን ቀብሪ ዳር አኟኩን ጋምቤላ ላይ የኑዌሩን ባሮ ወንዝ ዳር አፋሩን ወገን አሰበር ጎጃሜውን በባህር ዳር ጎንደሬውን አምባ ኢየሱስ እንደዘለሰው በህዳር አይተዋልና ባይነ እያረደ እንደነጠቀው የአባቴና ታጥመርስቱን ከበጌም ድር ወልቃይቱን ከወሎ ቤት ቆቦ ጉልቱን ወያኔ በቢላው አጥሮ ኡኡ ሲል የትውልድ አዋይ ከሐረርጌ እስከ ጅማ ከተንቤን እስከ አዲቋ ላይ ከአምቦ መልካ እስከ ወለጋ ከወሊሶ እስከ ዝዋይ እንደ ሩዋንዳ ቡሩንዲ ጨረቃ ቀልታ ስትታይ አይተዋልና ባይንህ እንደ ፍካር ኢየሱስ ቃል ርስትን እየዘረፈ ሲሸልም ለወያኔ አባል አይተዋልና ባይንህ ጎ ሲቀድ አይኑን ጨፍኖ እንደ ቆሪጥ እንቁላልጤ ያሻንጉሊት ዴሞክራሲ ሲያደርገው የሕዝቡን ራእይ እንዳይነጋ አዲስ ጮራ እንደ ጆርጅ ኦርዌል አታማ ሲማስን ከፎራ ፎራ ሰው እንደ እንስሳ በኮቴ እየለየ ከአጥር አጥር እንደ ቀበሮና ፍየል ሲበታትንህ በምንዝር ትውልድህን ሌሊት አርዶ ቀን መቃብርክን ሲቆፍር ካልመረጥከኝ ሙት እያለህ የሞት አዋጅ ሲያውጅብህ ለገበሬ እርሻ ማሳ ከብቶች እየለቀቀብህ ቀህን በእሳት አጋይቶ እንደ ገፊ ቀን ሲባሉ ቤተሰብህን ቀን በቢላ ሌሊት በጥይት ሲደፋ ከሰንበቴህ ከማህበርህ ከድርህ ግድ እያስወጣ አስከሬንክን እንደ ውሻ ጥሎ ቀባሪ ሲያሳጣ ኡኡ ሲል የትውልድ አዋይ እንደ ሩዋንዳ መለኮት ቀልቶ ምድርና ሰማይ መስማት በለመደ ጆሮ ሲጎሰምብህ ከበሮ ቆረቆዛል ቆረቆዘ ጆሮ ግንድህን ቢመርግም የኢትዮጵያ ሕዝብ ድምፅ ነው ምርጫውን ክፍ አይሰጥህም። አይተዋልና በሕልም የገዛ ዓላማህን በግድ አይነጋ መስሎት ወያኔ ራይህን ላይ ኩሱን ሲጥድ ይድረስ ለመራጩ ዜጋ ተነስ እንዳባቶች ልምድ እንደ ነጻው ጋዜጠኞች ወሳኝ የቀውጢ ቀን ትውልድ በድምፅ ምርጫህ ለይተህ አጋልጠው የወያኔን ጉድ። ይድረስ ለተማሪው ልጄ ለወጣቱ ባለብዕር እድሜህን ባጥንት ቀስም በደም ጽፈህ ስታድር እርስ በርስህ አጨፋጭፎህ እንዳይረረከብ የአስከሬን ክምር የመጨረሻውን አክሊል እንዳይነጥቅህ ባንዳው ጥምር በሕልምህም በቁምህም ነጻ ምርጫውን አስከብር አደራህን። ያልተኛው በተቀሰቀሰ በቁጥጥር ስር ታፈሰ ብሎ ባለቀሰ ቁጥር ወያኔው እየኮሰሰ ጣር እንዳላሸቀው ጎማሩ ጫው ላይ በተነፈሰ እንደ ባድሜ እንደ ቆርቆር በግርፋና የገባው ቀሉ ብሽሽትክን አኮላሽቶ ተክለሰውነትክን ሊጥል ቅጠል ተመስሎ ትሉ ጥንትም አትክልት እንደሚነድብ ባንዳው አንተን ተመስሎ የተማረ እድሜህን የተማሪ እድሜህን ሊቀጥፍ አውቀዋለ አንተ በቁም ስቅል አሁ ቆጥበ በፊደል ትጥቅህን ትጥቃን ጥለህ ብር ታጥቀህ የታረድከው እድሜህም ሙሉን ቅልፋተህ ተፈትረህ የባዘንከው ከቶ መስተኛህና ነው ተቀሰቀስክ የተባልከው ይድረስ ለተማሪው ልጄ አደራ በታሪክ ልብህ በሰማታት ፈለግህ በሁለት ትውልድ እግርህ አይተኸዋልና ባይንህ እርስ በርስህ ደም ተቃብተህ ጅብ እንዳይበላህ እባክህ አደራህን ይድረስ ለክቡር ወንድሜ ለምዕራቡ በር ካዝማ ባኛ ከአስከሬንህ ላይ ባንዳው ለቤንዚን ለቀማ በፓርላማው አፈላማ ምላሱን ተክሎ እንደማማ የዘር ማጥፋት ወንጀል ክስህ ባለም ሕዝብ እንዳይሰማ የአባትህን አገር ጨፍልቆ በፌዴራል ጉዳይ ጫማ ቅጥፈቱን እያንፏቀቀ የደም ጩኸትክን ሊቀማ ስድስት መቶ አኟ ካርዶ በጌስታፖ ጦሩ መንጋ ከእናት አገርህ ፈንቅሎ 16,000 ዜጋ እንደ ሩዋንዳው ጭፍጨፋ ጉዱ በግልጽ እንዳይወጣ የፓርላማን መድረክ ዘግቶ ተውሳኩን እየተንጣጣ ነፃ አገር ሽማግሌ መርማሪ ኮሚቴ ዳኛ እንዳይቋቋም አግዶ ሲቅነጠነጥ እንደገኛ ባይደፍሩ ድፍረት እብሪቱ በተካነው ሕዝብ ንቀት አልበቃ ብሎት ተውሳኩ ምረጠኝ ሲል በቅጥፈት ይድረስ ለክቡር ወንድሜ ይኸው ጉዳታየህ እድሜ በያዝከው መራራ ትግልህ አይተኸዋልና ባይንህ ቅን በቆራጡ ሕዝብ ስለማይቀር ድል መምታትህ ታሪክ ምስክር ይሁንህ። ይድረስ ለፖለቲከኛው ይድረስ ለተቃዋሚው ጓድ ተካክደህ ስትዋሃድ ተዋህደህ ስትካካድ ከወያኔና ከሻዕቢያ ለዚህ ክፉ ልማድ ግል ጥቅም እንደ ጓያ እንዳይሰብር ቋንጃህን በመተማመን ታክመህ አጠናክረህ ዓላማህን ደም በደም እንዳይታጠብ እንደ ሩዋንዳ መዝገብ ሰማዕታት የሞቱለትን የሕዝብ ድል ሳታሰልብ በስህተት የዘረኞቹን ምርጫ ሳጥን ሳታደልብ አፍሪካን በአርያነቷ ነፃ ያወጣች ኢትዮጵያ በዘረኝነት መጥረቢያ ዳግመኛ ለባንዳው ጎራ እንዳትገብር እንደ ባሪያ ለትውልድህ ትንሣኤ ድል በአንድነትህ የስልት ዳር የሕዝቡን ተማጽኖ ሰምተህ ተመለስ ወደ ኅብረት ክር አይተዋልና ባይንህ በመራራው የዕድሜ ትግልህ ዛሬ ዕድሉ እንዳያመልጥህ ሐቁን እግዚአብሔር ያሳይህ። ይድረስ ለታጣቂው ጎራ ልብህን መልስ ወደ ሕዝብ የወያኔን መልአከ ሞት አይተኸዋልና በቅርብ አዲስ ጦርነት ደግሶ ዳግም ሳይበላህ እንደ ጅብ ልብህን መልስ ወደ ሕዝብ ሞት በስተቀር ከወያኔ ተስፋ አለኝ ብለህ አታፍጥጥ። የሕዝብ ልብ አውቆልሃል ቅጩን ተናዘዝ በግልጽ ችጋራም የወያኔ አሳ ከደረቁ ኩሬ ዘሎ በኢትዮጵያ ሕዝብ ውቅያኖስ በዘረኝነት ተድሎ ትውልዱን ቆርጦ እየበላ የኦሮዌል አረፋ ማክሎ አንተም የሕዝብ ወታደር ለአፋሞች አምልኮ ባዕድ አጎብድደህ አገር ስትንድ በቅጥረኝነት ጠመንጃህ ቀንበሩን ካስጫንክበት ግብ ከባንዳው ጌታ መንጋጋ እንዳይወጣ ያሰርከው ሕዝብ ቂም በቀሉን ይቅር ብሎ እጁን ዘርግቶልህ ከልብ የጨለመብህ ክፉ ቀን ተገልጾ እንዲቀርብ ለፍርድ የእናቴ ቀን ይጸለፈኝ ብለህ ሰበብ ሳትገለግል ንፋስ እንዳስረገዛት ቆቅ እንደ ገደል አፋፍ ላይ ዚህ ወኔህን እያባነንካት ሆነህ የባንዶች ድዌ ወጥመድ እንደገባች አይት ከገዛ ሀገር ጥምጥቅል ተቆልፈ ከመጣመት ድምጽህን ለዲሞክራሲ ይወክል ለህዝብ ወያኔ ምርምህን አውጣ ዛሬ በኢትዮጵያ ህዝብ ድምጽ የጠያቂነት ዘመን አልቆብሃልና በግልጽ ተጠያቂነትን አውቀህ ተመዝገብ በወርደት ቅስ ለሀያላን አጎብድደህ እንደ ልምድህ እግር ብትልስ ህዝቡን ግን እንደ ብትገላ ንቀህ ክብሩን ብትገረስስ ዛሬ ቀን አልቆብሃል በቃ ቅጣትህን አታልቅስ ድርብ ግፍክን ተናዘዝ እዛ ራስክን አድስ የጫካ ትፍረን አውልቅ አግታል በህዝብ ክስ የዋጥካትን ሀቅ ትፋ ያፈንካትን ፍትህ መልስ ይድረስ ለመራጩ ዜጋ ይድረስ ለመራጩ ዜጋ ኢትዮጵያን እንድታወጣት ዛሬ ከሰይጣን መንጋጋ በምርጫ የድል ዋስትና ለህዝብ ስልጣን ወሳኙ አንተነህና ታማኙ ጅራፍ ራሱ እየገረፈ ራሱ ይጮሃል እንደሚሉ ሽብር ፈጣሪ ወያኔ የተማሪዎችን ትግል ራሱ በሸረበው ሽብር የጎጥ ፖለቲካ ቢያስመስል ከራሱ በስተቀር ማንም ሌላ እንደሚታለልለት ጅል እንደሌለ ፍላወቀ ለስልጣን ህይወቱ ፈርቶ የክህደት ስትራቴጂ እንደ ልማዱ ዘርግቶ አስቀድሞ እንዳደረገው የምርጫን ሳጥን ቀምቶ አሸንፊያለሁ ለማለት ቆርጧልና ተዘጋጅቶ ለብሷልና ጥቁር ሸሚዝ የአምልኮ ጣዖቱን ግምጃ ለፋሽስትነት ተግባሩ የነ ሙሶሎኒን ቀንጃ በአስመራጭ ሰላቢዎች ድምፅህን ሊያጭለው በታንጃ ይድረስ ለመራጩ ዜጋ ኢትዮጵያን እንድታወጣት ዛሬ ከሰይጣን መንጋጋ 12 ዓመት ሙሉ የተገፈፍከውን ጸጋ የዓለም ታዛቢዎች ጠርተህ በዲሞክራሲ ስትናጋ በምርጫ ድል መቀዳጀት ጊዜህ አሁን ነው አትዘንጋ በምርጫ ድል መቀዳጀት ጊዜህ አሁን ነው አትዘንጋ ከዚህ በላይ የሰማችሁት ከተም የኢትዮጵያ ሎሬት ባለቅኔ ሳይካይ ገብረበጅን የተደረሰ ነበር። ርዕሱም ኢትዮጵያዊነት ቅስ 11
ግንቦት 1996 ዓ.ም በፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የተላለፈ